ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በሚል ርዕስ በፕላቲን ጌታህሩይ ወልደ ስላሴ የተደረሰውን መጽሐፍ የአድዋን ጦርነት አነሳስና ድሉን በሚመለከት የተዘጋጀውን ትረካ ክፍል 2 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል በብላቴን ጌታህሩይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 2 ራስ መንገሻ ባለፈው ስራቸው ተጸጸተው ከአጼ ምኒልክ ጋር ስለመታረቃቸው። ራስ መንገሻ ወደ መረብ ሄደው ከጣሊያኖች ጋር የወዳጅነት ውል ሲዋዋሉ ራስ አሉላ አልሄዱም ነበር። ምክንያቱም በዶጋ አሊ በተደረገው ጦርነት ከጣሊያኖች ጋር ፍቅር ስላልነበራቸው ነው። ቢሆንም አጼ ምኒልክ በአጼ ዮሐንስ ዘመን ከጣሊያኖች ጋር ወዳጅ ሆነው አጼ ዮሐንስን በማስቀናታቸው ሲያዝኑ ይኖሩ ነበርና ራስ መንገሻ ከአጼ ምኒልክ ቢሸፍቱ ደስታቸው ስለሆነ ራስ መንገሻን አነክሳለው እያሉ የትግሬን ህዝብ ይሰብኩት ጀመር። ራስ መንገሻም ለጊዜው ነገሩ የሚፈጸምና የሚነክሱ ስለመሰላቸው የራስ አሉላን ምክር ተቀብለው ነበር። ስለዚህም በ1885 ዓመተ ምህረት የትግራይን ህዝብ በሐውዜን ላይ ሰብስበው ከአጼ ምኒልክ መቅዳታቸውንና ለመንገስ ማሰባቸውን አስታወቁ። ህዝቡም እውነት ነው ብሎ እንዲቀበላቸው እንደ ንጉስ ቀይ ጥላ ይዘው ታዩለት። ወዲያው ባላንበሳ ማህተም አሰርተው በደብዳቤያቸው መጀመሪያ ያትሙ ጀመር። የአጋሚው ገዥ ደጃዝማች ስብሃት ግን ከዚህ አስቀድሞ ከራስ መንገሻ ጋር አይዋደዱም ነበርና ራስ መንገሻን የጎዱ መስሏቸው የትግራይንና የራስ መንገሻን ወሬ ለጣሊያኖች እያቀበሉ ወዳጅ ሆነው ነበር። ራስ መንገሻም ደጃዝማች ስብሃትን በጦርነት ለመያዝ ካሰቡ በኋላ የማይመቻቸው ሆኖ ቆይቶ ነበር። ከራስ አሉላ ጋር ግን የልብ ወዳጅነት ነበራቸውና የወንድማቸውን የባሻ ገብረ ማርያምን ልጅ ድረውላቸው ነበር። ቢሆንም ፍቅራቸውን ራስ መንገሻ እንዳያውቁባቸው ሁለቱም የተጣሉ እየመሰሉ ካንገት በላይ ብቻ ይናገሩ ነበር። አሁን የራስ መንገሻ መንገስ በታሰበ ጊዜ ደጃዝማች ስብሃት በራስ አሉላ ፍቅር ተሰበው ከአጋሜ ወደ ሐውዜን መጥተው ለራስ መንገሻ ታርቀው ገቡላቸው። እርሳቸውም በነገሩ ደስ ስላላቸው ወዲያውኑ የራስነት ማዕረግ ሰጥተው ራስ ስብሃት አሰኟቸው። አንዳንድ ሰዎች ራስ መንገሻ መረብ ላይ ከጣሊያኖች ጋር የወዳጅነት ውል በመዋዋላቸው እታሰራለሁ ብለው ስለፈሩ ወደ አጼ ምኒልክ አልመጣም አሉ እንጂ መንግስት ፈልገው አይደለም እያሉ ይናገራሉ። ነገር ግን በማን ዘመን በየትኛውስ ጊዜ ራሱ ራስ ሆኖ ሌላውን ራስ ብሎ ይሾማል? ቀይ ጥላ መያዝና ባላንበሳ ማህተም ለአንድ ራስ በማን ዘመን ተፈቅዶ ያውቃል? አጼ ዮሐንስ ሲሞቱ አልጋ ወራሽ ራስ መንገሻ ነው ብለው አስተውቀውላቸው ነበርና ለመንገስ አስበው ሳለ የእግዚአብሔር ፈቃድ ስላልሆነላቸው ቀረባቸው ተብሎ ቢነገር ይሻል ነበር እንጂ ለመንገስ አላሰቡም ብሎ የሐሰት ነገር መናገር አያስፈልግም ነበር። በኋላ ግን ራስ መንገሻ በመረብ ላይ ከጣሊያኖች ጋር መዋዋላቸው ኢትዮጵያን ለመክዳት አጼ ምኒልክን ለማሳዘን የአጼ ዮሐንስንና የትግራይን ህዝብ ስም ለማጥፋት ነው ተብሎ እንደተተረጎመባቸው ባወቁ ጊዜ ባለፈው ስራቸው ሁሉ ስለተጸጸቱ በ1886 ዓመተ ምህረት ይማሩኝና ልግባ የሚል ደብዳቤ ጽፈው በሹም አጋሜ ተስፋዬ እጅ ወደ አጼ ምኒልክ ላኩ። በዚህ ዓለም አንዳንድ ጊዜ እግዚአብሔርንና ንጉስን የማይበድል ሰው አይገኝም። ነገር ግን በደለኛ መሆንን አውቆ በስጋውና በነፍሱ ከእግዚአብሔር ምህረት የሚለምን ሰው እንደዋና በደለኛ አይቆጠርምና የለመነውን ያገኛል። አጼ ምኒልክም ራስ መንገሻ ባለፈው ስራቸው ተጸጽተው ምህረት ለመለመን ሹማጋሜ ተስፋዬን መላካቸውን አይተው ቀድመውንም ቢሆን የኢትዮጵያ ጠላቶች አስመስለው ቢነግሩት ይሆናል እንጂ እሱ ከልቡ አንቅቶ ይህን ስራ እንዳልሰራ አውቀዋለሁ ብለው ባለፈው ጥፋት ሁሉ ምሬሃለሁና ወደ አዲስ አበባ እንድትመጣ ይሁን የሚል ምላሽ ላኩባቸው። ራስ አሉላ ግን በአጼ ምኒልክ ላይ ያሰቡት ክፉ ሐሳብ እንዳልተፈጸመላቸው ባዩ ጊዜ ከራስ መንገሻ ተለይተው በአንድ ስፍራ ስለተቀመጡ ሸፍተዋል እየተባለ ተወራባቸውና በነገሩ ደንግጠው ከመረብ መለስ ያለውን የወሰኑን አገር ይሹሙኝ ብዬ ሳይሾሙኝ ቢቀሩ አኩርፌ ነው እንጂ ጌታዬን ራስ መንገሻን አጼ ምኒልክንም አልከዳሁምና አስታርቁኝ ብለው አማላጅ ልከው ታረቁ። ራስ ስብሃትም ከራስ አሉላ ጋር ለመሸፈት መክረዋል ተብለው ስለተጠረጠሩ ነገሩን ለመነጣጠር ወደ መቀሌ ተጠርተው ነበርና መቀሌ ሲደርሱ መሳሪያቸውን ሁሉ ተቀብለው ከነ ልጆቻቸው ይዘው በአምባ ሰላማ አሰሯቸው። ከዚህም በኋላ ራስ መንገሻ በሚያዝያ ወር 1886 ዓመተ ምህረት ከትግራይ ተነስተው በግንቦት ወር አዲስ አበባ ገብተው እጅግ ደስ የሚያሰኝ የክብር አቀባበል ተደረገላቸው። ከእሳቸውም ጋር የመጡት ትላልቅ መኳንንቶች ራስ አሉላ፣ ራስ አጎስ፣ ሹም አጋሜ ተስፋዬ ነበሩ። በአዲስ አበባ አንድ ወር ያህል ቆይተው ወደ ትግራይ በሚመለሱበት ጊዜ ከዘውድ በቀር ለንጉስ የሚገባ ሽልማት ተሸልመው ከተሰናበቱም በኋላ በሰኔ 6 ቀን ከአዲስ አበባ ተነስተው ወደ ትግራይ ተመለሱ። ራስ አሉላ ግን እዚሁ ቀሩ። በዚሁም ዓመት ከራስ መንገሻ አስቀድሞ ንጉስ ተክለሃይማኖትና ዋክሹም ብሩ ወደ አዲስ አበባ መጥተው ነበርና በቤተ መንግስቱ ታላቅ ደስታ ተደርጎ ነበር። አጼ ምኒልክ በኢትዮጵያ ያሉ ጣሊያኖች እየወጡ ወደ ሀገራቸው እንዲመለሱ ስለማዘዛቸው አጼ ምኒልክ በውጫሌውል በ17ኛ ክፍል የተጻፈው የጥገኝነቱ ነገር ተፍቆ ሌላ ቃል እንዲጻፍበት ወይም በጭራሽ እንዲቀር ለማድረግ ራሳቸው ከኮንት አንቶኔሊና ከዶክተር ትራቨርሲ ጋር ተነጋግረው ወደ ሮማም ተላልከው እንዳልሆነላቸው ከተረዱት በኋላ በኢትዮጵያና በራሳቸው ላይ ትልቅ ጉዳት የሚያመጣ ይህን የመሰለውን በውጫሌ ስለመዋዋላቸው አጥብቀው ተጸጸቱ። ይልቁንም በዚያ ወራት ወደ አውሮፓ ነገስታት ደብዳቤ ልከው ነበርና የእንግሊዝ፣ የጀርመን፣ የፈረንሳይ፣ የሞስኮ፣ የአውስትሪያ ነገስታት የኢትዮጵያ ንጉስ በውጫሌውል የኢጣሊያ ጥገኛ ሆኗልና በኢጣሊያ በኩል ካልመጣልን የምኒልክን ንጉሰ ነገስትነት አናውቅም ብለዋል እየተባለ በአውሮፓ ጋዜጦች እየታተመ መውጣቱን ስለሰሙ እጅግ አዘኑ። በዚህ ሁሉ ነገር ቁጣቸው እንደ እሳት ስለተቃጠለ ከእንግዲህ ወዲህ በሀገሬ በኢትዮጵያ የሚኖሩ ጣሊያኖች ሁሉ እየወጡ ይሂዱ ብለው ለየመኳንንቶቻቸው አስተዋወቁ። በሸዋም የኢጣሊያ መንግስት ተላላኪ ሆኖ የተቀመጠውን ዶክተር ትራቨርሲን ወደ ሀገር ሂድ ብለው አሰናበቱት። የኢጣሊያም የውጭ ጉዳይ ሚኒስቴር ግን አጼ ምኒልክ ኢጣሊያኖችን ከሀገሬ ይውጡልኝ ወደፊትም አይምጡብኝ ብለው የጻፉትን ደብዳቤ ተመልክቶ ምክንያቱ በውጫሌ የተደረገው ውል የ17ኛው ክፍል ባለመታረሙ መሆኑን ስለተረዳው ከዶክተር ትራቨርሲ በቀር ነገሩን የሚያውቀው ሌላ መናክተኛ አናገኝምና የውጫሌን ውል ስለማረምና ስለመለወጥ እንዲነጋገር እንደገና እሱን ለመላክ ግድ ሆነብን ብሎ 2 ሚሊዮን ጥይት ገጸ በረከት ጨምሮ መልሶ ወደ ሸዋ ሰደደው። አጼ ምኒልክም ከዶክተር ትራቨርሲ ጋር በተገናኙ ጊዜ እኔ በማናቸውም ቢሆን ከኢጣሊያ መንግስት ጋር የጀመርኩትን ወዳጅነት ለመተው ሐሳብ አልነበረኝም፣ እናንተ ግን ሐሳባችሁ ሁሉ ለጠብ እንጂ ለፍቅር አለመሆኑን ከዚህ ቀጥሎ ያለው ስራችሁ ይመሰክራል። መጀመሪያ ስለ ወሰን ነገር በውጫሌውል በሶስተኛው ክፍል የተጻፈውን ከኮንት አንቶኔሊ ጋር ተስማምተን ካደስነው በኋላ የታደሰውን ውል አፍርሳችሁ እስከ መረብና እስከ ሙና እስከ በለሳም ወጣችሁ ሰንጠቅ አላማችሁን አቆማችሁ። ሁለተኛም በዚያው በውጫሌውል በ17ኛው ክፍል የተጻፈውን እንለውጣለን ካላችሁ በኋላ ምክንያት እያበዛችሁ ነገ ከነገ ወዲያ እያላችሁ እስካሁን አቆያችሁት። ሶስተኛም ከሁሉ የሚበስና የሚከፋ ነገር አሁን በቅርቡ ጀነራል ጋንዶልፊ እኔን ለማሳዘን ሲል ወደ መረብ መጥቶ እኔ ሳልሰማ ከራስ መንገሻ ጋር የወዳጅነት ውል ተዋዋለ። ይህም የጠላትነት እንጂ የወዳጅነት ሥራ አለመሆኑ የታወቀ ነው እያሉ ነገሩን እየገለጡ ነገሩት። ነገር ግን አጼ ምኒልክ አዋቂና የዲፕሎማቲክ ሰው ስለነበሩ ያመጣላቸውን 2 ሚሊዮን ጥይት አልቀበልም ብለው ቢመልሱለት እሳቸው ጠብ ፈላጊ ይባሉ ነበርና ከኢጣሊያ አገር ድረስ ያመጣኸውን ጥይት አልቀበልም ብዬ ብመልሰው ግርማዊ የኢጣሊያ ንጉስ ወዳጅነታቸውን የጠላው መስሏቸው እንዳያዝኑብኝ ስል ተቀብያለሁ፣ እግዚአብሔር ይስጥልኝ ብለው አሰናበቱት። ጀነራል ባራቲሪ አድዋ መጥቶ በወታደር ከተከበበ በኋላ በጨሄ ቴዎፍሎስ አማካይነት ስለማምለጡ ዶክተር ትራቨርሲ ከኢጣሊያ ሀገር ተልኮ የመጣበትን ጉዳይ ከአጼ ምኒልክ ጋር ተነጋግሮ ሳይቃናለት ስለተመለሰ ጣሊያኖች በአጼ ምኒልክ በኩል እናገኛለን ብለው ሲያስቡት የኖሩትን ተስፋቸውን ቆረጡና ከራስ መንገሻ ጋር የጀመሩትን ወዳጅነት ለማስፋትና በአጼ ምኒልክ ላይ እንዲነሱ ለማድረግ ይጣጣሩ ጀመር። ራስ መንገሻ ግን በመረብ ከእናንተ ጋር የወዳጅነት ውል መዋዋሌ ጎረቤት ስለሆንን ከጠብ ፍቅር ይሻላል ብዬ ነው እንጂ አገሬን ኢትዮጵያንና ንጉሴን አጼ ምኒልክን ከድቼ ከእናንተ ጋር ለመሆን የተዋዋልኩት ውል የለኝም ብለው እምቢ አሏቸው። አንዳንድ የኢትዮጵያ ጠላቶችም እርሶ የአጼ ዮሐንስ ልጅ ሆነው ለአጼ ምኒልክ መገዛት ትልቅ ውርደት ነው እያሉ ራስ መንገሻን ይመክሩ ነበር። ራስ መንገሻ ግን የኢትዮጵያን ሰንደቅ ዓላማ ይዘው ከውጭ ጠላት ጋር ለመዋጋት ከማሰብ በቀር በአጼ ምኒልክና በኢትዮጵያ ላይ ጉዳት የሚሆን ሥራ ለመስራት ለጊዜው ምንም አሳብ አልነበራቸውምና ምክራቸውን አልተቀበሏቸውም። ከዚህም በኋላ ደርቡሽ ከጣሊያኖች ጋር ጦርነት ለማድረግ በከሰላ በኩል መጣ የሚባል ወሬ ስለተሰማ ራስ መንገሻ ደስ አላቸውና በወሰን ላይ ሆነው ከአማሴንና ከሰራዬ ከያውራጃውም ሁሉ ጣሊያኖችን እየከዳ የሚመጣውን ሰራዊት በደስታ እየተቀበሉ ተቀመጡ። ደጃች ሀጎስ ተፈሪ የሚባለው ግን ራስ መንገሻልና ሹም አጋሜ ተስፋዬን የጎዳ መስሎት ከኢትዮጵያ መንግስት ከርቶ ወደ ጀነራል ባራቲየሪ ገባና በኢጣሊያኖችም ወገን ታላቅ ደስታ ሆነ። ከዚያም በፊት ራስ መንገሻ ራስ ስፋትን አስረው በአምባ ላይ አስቀምጠዋቸው ነበርና ጀነራል ባራቲየሪ ከራስ መንገሻ ጋር ተዋግቼ ራስ ስፋትን ከእስር ቤት አወጣቸዋለሁ እያለ የራስ ስፋትን ቤተ ዘመዶች ይሰብክላቸው ጀመር። ወዲያው ራስ መንገሻ እንዳይጠረጥሩና እንዳይዘጋጁ ለማድረግ ሲል እኔ ራሴ ወደ አድዋ መጥቼ መረብ ላይ በተደረገው ውል ተዋክሰን ብንታረቅ ይሻላል እንጂ እንዲያው በከንቱ የሰው ደም ቢፈስ ምን ጥቅም አለው የሚል ቃል ጽፎ ላከላቸው። ከርሱም ጋራ ያለው የኢትዮጵያ ተወላጅ የሆነ ሰው ሁሉ እንዳይከዳው እኔ ዛሬ ወደ አድዋ መሄዴ ከዚህ ቀደም በመረብ ላይ ከራስ መንገሻ ጋር ያደረግነውን የወዳጅነት ውል ለማደስና ለማጽናት ነው እንጂ ለጦርነት እንዳይመስላችሁ እያለ የማታለል ስብከት ከሰበከላቸው በኋላ በታህሳስ 19 ቀን 1887 ዓ.ም ተመረጠ። ከሰራዬ ተነስቶ ጥቂቶች ወታደሮች ይዞ ወደ አድዋ ገሰገሰ። ወደ አድዋም በደረሰ ጊዜ የአድዋ ካህናት በፍቅር የመጣ መስሏቸው ልብሰ ተክህኖ ለብሰው መስቀል ይዘው ተቀበሉት። እርሱም ከኢትዮጵያ መንግስት ጋር ወዳጅ ለመምሰል እንዳገሩ ልማድ ከፈረስ ወርዶ መስቀሉን ተፋለመ። በዚያን ጊዜ የጀነራል ባራቲየሪ ዋና ሐሳቡ ራስ ስፋት ወደ ታሰሩበት ስፍራ ሄዶ በድንገት አደጋ ጥሎ ወዳጁን ራስ ስፋትን ፈቶ ለመውሰድ ነበር። ነገር ግን የአገሩ ሰው እንዳይጠረጥርና እንዳያውቅበት ፊታውራሪውን ወደ አክሱም አቅንቶ እንዲሄድ ትዕዛዝ አሳልፎ እሱ ገና ከአድዋ ሳይነሳ የራስ መንገሻ ሰራዊት በድንገት ወደ አድዋ ደርሶ ስለከበበው እጅግ ተጨነቀ። ስለዚህ ወዲያው በፍጥነት በፈረስ ሆኖ እነዚያን ጥቂቶች ሰራዊቱን ያሰልፍ ጀመር። ቢሆንም የጦር አለቃ የሆነ ሰው ዝም ብሎ መሞት አይገባውምና ነው እንጂ በዚያ ጊዜ ተዋግቼ አሸንፋለሁ የማለት ሐሳብ አልነበረውምና በፍጥነት ወደ አድዋ ካህናትና ቄሶች ቀርቦ እኔ የመጣሁት ለፍቅርና ለእርቅ ነው እንጂ ለጦርነት አይደለምና ቢሆን ከራስ መንገሻ ጋር አስታርቁኝ፣ ለእርቁም ፈቃዳቸው ባይሆን ለቀውኝ አስመራ እንዲሄድ አማልዱኝ እያለ ይለምናቸው ጀመር። በመካከላቸው እጨጌ ቴዎፍሎስ ነበሩና እሱ እንደዚህ ያለ በፍቅር ነገር ሲናገር እናንተ ለምን ጠብ ትፈልጋላችሁ እያሉ በቁጣ ቃል ስለተናገሩ መቼም ቢሆን የኢትዮጵያ መኳንንት የካህናትን ቃል ያከብራሉና አሁን በቶሎ አገራችንን ለቆ ከሄደልን እሺ እንዳባታችን ቃል እናደርጋለን ብለው ለቀቁትና ወደ ቀኝም ወደ ግራም ሳይል በቀጥታ ወደ አቲኳላ ተመለሰ። ያዱዋ ከሳውስትና ካህናት እንደዚህ ማለታቸው የመጣሁት ለእርቅና ለሰላም ነው ስላላቸው በመኝነታቸው እውነት መስሏቸው ነበር። እጨጌ ቴዎፍሎስ ግን እጅግ ተከብረውና ተፈርተው የኖሩበት ያጼ ዮሐንስ መንግስት ወደ አጼ ምኒልክ በማለፉ ደስ አላላቸውም ነበርና የማታልፈውን ኢትዮጵያን ሳያስቡ አጼ ምኒልክን ብቻ የሚጎዱ ስለመሰላቸው የራስ መንገሻን መኳንንት አማልደው ጀነራል ባራቲየሪን አዳኑት እንጂ የእርሱ አመጣጥ ለእርቅና ለሰላም አለመሆኑን ፈጽመው ያውቁ ነበር ይባላል። እዚያም አስቀድሞ ዋጋው እጅግ ብዙ የሆነ ባለወርቅ ጥልፍ ካባ ከአስመራ ልኮላቸው እንደነበርና ወዳጅነትም ጀምረው እንደነበር የአክሱም ካህናትና በከተማው የሚኖሩ ትልልቅ ሰዎች ሁሉ ያውቃሉ። ስለ ራስ መንገሻና ስለ ጣሊያኖች ጦርነት ጀነራል ባራቲየሪ በእጨጌ ቴዎፍሎስ እርዳታ የራስ መንገሻን መኳንንት አታሎ ከአድዋ ወደ አዲቋላ ከተመለሰ በኋላ እንደገና ብዙ ወታደሮች አዘጋጅቶ ወደ ቋቲት ሰደደ። በአድዋም ያለው የራስ መንገሻ ሰራዊት ጀነራል ባራቲየሪ እንደገና ጦር መስደዱን በሰማ ጊዜ በእጨጌና በካህናት እርዳታ ተለማምጦ ሂዶ አሁን ተመልሶ እንደዚህ ማድረጉ እጅግ ያሳዝናል እያለ እጨጌ ቴዎፍሎስንም እያማረረ ይናገር ጀመር። ራስ መንገሻም መኳንንቶቻቸውንና ወታደሮቻቸውን ሰብስበው ስለ ሀገራችን ነጻነት ተዋግተን ቢሆን ድል እናደርጋለን፣ ባይሆንም ደማችንን ረግጦ ይገባል እንጂ እንዲያው አይገባምና አይዟችሁ አትፍሩ፣ የዮሐንስና የምኒልክ አምላክ ይረዳናል እያሉ የሚያጽናና ቃል ስለተናገሩ ሁሉም በፊታቸው ይፎክሩ ጀመር። ከዚህም በኋላ ወደ ቋቲት ጉዞ ጀመሩ። ቋቲት በተፈጥሮ ምሽግ የሆነ ተራራና ዱር ነው። ስለዚህ ራስ መንገሻ ጣሊያኖች ሳይዙት አስቀድመው ገስግሰው ቋቲትን ያዙት። ጀነራል ባራቲየሪን በበኩሉ ራስ መንገሻ የኳቲትን ተራራ የያዘብን እንደሆነ ማስቸገሩ አይቀርምና በግትጋቴ ሂዱ ብሎ ሰራዊቱን አዞ ነበር። ነገር ግን ራስ መንገሻ ቀድመው ስለያዙት ሐሳቡ አልተፈጸመለትም። የኢጣሊያኖችም ጦር አመጣጡ በብዙ ሰራዊት ነበር። ሜጀር ኪዳልጎ ደጀን፣ ሜጀር ቶዞሊ ፊታውራሪ፣ ሜጀር ሳሌቤ በቀኝ፣ ቲኒንቲ ሳፎንቲ በግራ ሆነው ጦርነት ተጀመረ። ራስ መንገሻም ሰራዊታቸውን መሃል ለመሃል አሰልፈው እርሳቸው ደጀን ሆነው ያዋጉ ጀመር። ምንም ቋቲት ጫካና ዱር ቢሆንም እንኳ የራስ መንገሻ ሰራዊት እንደ ወፍ በየዱር ውስጥ እየተባረረ ወደ ጣሊያኖች ሰልፍ እየገባ በጎራዴ እየመታ ይገድ ጀመር። ጣሊያኖችም ድል ሆነው መሸሽ ሲጀምሩና የራስ መንገሻ ሰራዊት በስተጀርባ ዞረው ለመክበብ ሲዘጋጁ ጄኔራል አሪሞንዲ ብዙ ሰራዊት ይዞ በሩቅ ይተባበቅ ነበርና የኢጣሊያ ጦር ድል ሆኖ መሸሹን በመነጽር አይቶ በፍጥነት ደረሰና ተጋጠማቸው። ቢሆንም ጊዜው መሽቶ ነበርና ድሉ ለሁለቱም ወገን ሳይሆን አደረ። በማግስቱም እንደዚሁ ብርቱ ጦርነት ሆኖ ውሎ ነበር። በሶስተኛው ቀን ግን አንድ ፈሪና ማአት አውሪ የሆነ ሰው ለጣሊያኖች ስንቅ አቀባይ ብዙ አጋሰስ ተጭኖ ሲመጣ አይቶ ነገሩን ሳያረጋግጥ ለጣሊያኖች የመጣላቸው ረዳት ቁጥሩ አንበጣ ነው ብሎ ስላወራ የራስ መንገሻ ሰራዊት በፍጥነት ቋቲትን ለቀው ወደ ሰናፌ ጉዞ ጀመሩ። ደግሞም እንዳጋጣሚ ከጣሊያኖች የተማረከ አንድ ምርኮኛ አምልጦ ወደ ጣሊያኖቹ ሰፈር ገብቶ ነበርና ራስ መንገሻ ወደ ሰናፌ መሸሻቸውን በተናገረ ጊዜ ጀነራል አሪሞንዲ እንደገና ጥሩምባ አስነፍቶ ከእሱ ጋር ያለውን ወታደር ሁሉ አስከትሎ ወደ ሰናፌ ገሰገሰ። راس منگشام بسن آفی میدا دنکوان است سکلو گبر سیابرو تاریانوچ بامبا تاریک لایهونو برینگت یمرف الرومتا لکاکو باچو یه راس منگشام سراویت یه رینگت آدگاس لیهونو باچو دنکوانا چون ساینکلو یه ششو هیدو تاریانوچم کامبا تاریک ود راس منگشا سفر وردو نگاریتون ملکتون تکیتم تامن جان نتیت سنک نالبس یه ننمی متاسره یه زمچاک ازرفو به جنرال آریمون دیفیت یه فکرو علفو که هلوم میلک آسه منیلکن نا راس منگشا نا یه هماسین مکواننت به تالیانو چلای سی لالا کوچو یه نبروت بزو دب دب بیوچ باگل گلوستوانو به راس منگشا دون کوانسره تگینیو که دلویلک به دب دب بیوچو مگنیت تلک دستا آدر رو يبالال يراس منغشا سراويت آسرا عرات تشي بالت منجا عرات تشي بالت ورنا بالغاشا بدمرو آسرا سمن تشي نبار بقواتي تنا بسن آفي تورنت سلاغرات شو دمات شون آفي سو يموتو عند شي هايا كالنزيوم ترلقو دجازماش ترلا دجازماش بينا دجازماش كاسا کنیاز مچ اندرگاه چونا چو یک اصلوم کلتشی ونالو کن نزیوم وانناو شوم آگامی تسفاینو آتی منلیک تالیانو چن یو چارین ول اصرا سباتن یون کفل انفکم کالوات چو بالا ولون لمافرس قلت اصاب مادرگاه چو آتی منلیک کلای یک قدمای منیلیک که تاچم یاسی لبندنگل زر یا بیتو یا کوبتول لایسلم هنات چو یک قدمای منیلیک زوفان نازد کلیلو چویلیک یمیگباو لرسات چو مهونون تماوک اچیتن سا یمیگباد چون لمانیت ببزو یترو نبر باسه یوهان نسم لای که تالیانوش گاری تسما مباد چو یهننو یمیگباد چون زوفان نازد لمانیت حیل یم نگین یوبتن یه طور مساری علم هم تات نبرنجی باوند اگر اچونی توی پیان آسال لفو لطالیانوش لمستد منم اصراب آل نبر اچون مننا ولون لما فرس باسب اچون سلزینو منالبات انداند سووچ باسی ایوان نزمن به نگوس منی لکدنا به تالیانوش مکاکل یه نبرون یه سمب منتنا یودا جنن نگر سیاسبو باسی منی لک یازنو ایوانال نگر گن زیانگی زی یه نبرو یا آسه منیلی که ساب بکن لبونا بی مرمر آسه یوانس بحیل یو سروتن یا باتو چا چون زفان نزوج لما گنیت مطاطارا چون یا سرد دلنجی لیلا نگر نبربت لما لد ای چالم یه ننم یه مسلو آساب یه مولو ایتوپی هز آساب نونجی یه نگستاتو بچای دلم وشان نوشا بسگان نباتن تطال توسی نکسو በመካከላ ቸው አንድ ጅብ የበጣ እንደሆን የራሳቸውን ጠብተው ባንድነት ሆነው ጅቡን ያባረራሉ እንደሚባለው የኢትዮጵያም አርበኞች እንደዚሁ ናቸው። ይህንን ለመረዳት አሁን በቅርቡ ዘመን የነበሩት የደጃዝማች ደበብንና የደጃዝማች ባህታን የራስ ስብሃትንና የደጃች ሀጎስን ታሪክ ብቻ ማንበብ ይበቃል። ደጃዝማች ደበብ یه تلقو راس آرایا لیج ناچو ارسوم کازه یوهانس کرتو بمسوات اگر اگمدا یمی بال برها تکم توساله اینه کازه یوهانس کریچه مت چلونا ایتالیا لولی لمون افلگالو نگرگن یه تور مساره یه لنی مننا بطولو لکل لنی بلو بمسوات ودالو وده جنرال مارزانو بیلک کلتشیه المساره انا گنزر چمرو لکلت ከዚህ በኋላ ጣሊያኖች ወደ ደጋው አገር ወደ አስመራ ለመውጣትና አገር ተመያዝ አስበው ከማርዛኖ ጋር ተቀላቅለ እንድትወጣ ብለው ቢልቁበት አሽከሮቹን ሰብስበው እንደዚህ ያለሚል መልእክት መጣብኝ እንደምን እናድርግ ብሎ ምክር ቢጠይቃቸው ባንድ ቃል ሆነው አገራችንን አሳልፈን ከመስጠት ደማችንን በላያ ላይ አፍሰን ረግጠው ቢወስዱት ይሻላል ብለው ተናገሩና ደጃዝማች ደብብ ምክራቸውን በደስታ ተቀብሎ በፍጥነት ወደ ሰገነይቲ ወጥቶ አሽከሮቹን አሰልፎ ምቹ ስፍራ ይዞ ይተባበቃቸው ጀመር። ታሪያኖችም ይህን ሰምተው 600 ወታደሮች በካፒቴን ከርናንኪያ አዛዥነት አድርገው ደጃሽ ደብብን ውጉና ያዙ ብለው ቢልኩ ደጃሽ ደብብ በየመንገዱ ሰላይ አስቀምጦ ነበርና ታሪያኖቹ የሰገነይቲን መንገድ ይዘው ሲጓዙ ላሽከሮቹ ምልክት በሰጣቸው ጊዜ በሩምታ ተኩሰው ፈጇቸው። ደጃዝማች ባርታ ልጅ አምባዬ የሚባለውን የታላቁን ራስ አርአያ ልጅ ባምባጓሮ ስለገደለ ሽፍታ ሆኖ በምጽዋና በሐባብ በረሃ እየተመላለሰ ይኖር ነበርና አጼ ዮሐንስ በመሞታቸውን ቢሰማ ጣሊያኖችን እየመራ አንጥቶ ወደ ሰገነይቲ ያገባቸው። 5 ዓመትም ያህል በጣሊያኖች ዘንድ እንደ አንድ መኮንን ተቆጥሮ በክብር ተቀመጠ። በኋላ ግን ጣሊያኖች የኢትዮጵያን ሰው ሲያዋርዱትና እያስተኙም ሲገርፉት በማየቱ ስላዘነ የአገሬን ሰው እንደዚህ እየተዋረደ ከማየው ሞት ይሻለኝ ነበር እያለ በግልጽ መናገር ጀመረ። ቀጥሎም የጣሊያኖች ሐሳብ ወሰን እየገፉ ለመሄድና አገር ለመያዝ መሆኑን ስለተረዳው አገሬ ትግራይ በጣሊያን እጅ ገብታ ከማይ አስቀድሞ አምላኬ ያጥፋኝ ልሙት እያለ ላሽከሮቹ ይነግር ጀመር። ጣሊያኖችም የደጃዝማች ባህታን ሐሳብ ስላወቁ ከዚህ ቀደም ደጃዝማች ደብብ የናንተ ሎሌ ነኝ ብሎ አታሎ መሳሪያ ተቀብሎ በገዛ መሳሪያችን ወቅቶ ፖለቲካችንን አሰናከለብን። አሁን ደግሞ ደጃሽ ባታ እንደዚህ ያለ ሐሳብ እንዳለው ተረተነዋል። ሳይጠረጥር በድንገት ይዘን ወደ አሰብ ብንወስደው ይሻላል ብለው መከሩበት። ደጃሽ ባታም በሽፍትነት ምክንያት ወደ ምጽዋ ከሄደ በኋላ በካቶሊካውያን ሚሽዮን ቤት ተምሮ ካቶሊክ ሆኖ ነበርና በአንድ ካቶሊካዊ በኩል የተመከረበትን ክፉ ምክር ስለሰማው ሳይቀድሙኝ ልቅደማቸው ብሎ አንዱን የኢጣሊያ ሹም ይዞ በሰንሰለት አድርጎ ለራስ መንገሻ ላከላቸው። ወዲያውም በቶሎ ይድረሱልኝ ብሎ አስታውቆ እሱ በዚያ ያለውን ስልክ በጣጥሶ እቃውንም ሁሉ ሰባብሮ የአገሬ ሰው እርዳኝ ብሎ አዋጅ ቢነግር በአንድ ሰሞን 1500 ባለጠመንጃ ወታደሮች ገቡለት። እነዚህንም ይዞ በሰገነይቲ ሆኖ ራስ መንገሻን ሲጠብቅ አስመራ ያለው ሜጆር ቶዞሊ የተደረገውን ሁሉ ሰምቶ በግስገሳ ተነስቶ በሰገነይቲ አጠገብ ማረባ በሚባል አገር ደረሰባቸው። ደጃች ባህታም ሜጀር ቶዞሊ መምጣቱን ራስ መንገሻ መቅረታቸውን አይቶ እጅግ ተጨነቀና ከዚያ ሸሽቶ ወደ ሃይላይ ወጣ። በሃይላም የነበረውን የጣሊያ ካፒቴን እገላለሁ ብሎ አስቦ ሳለ በዚያ ያሉት አንተም በእጅህ ያለውን መሳሪያና ዕቃ አስረክብ ብለው የእርቅ ነገር ቢጀምሩ ካፒቴኑ ሜጀር ቶዞሊ እስኪደርስለት ሰዓቱ እየደረሰ ባየ ጊዜ በእጅህ ያለውን መሳሪያና ዕቃ የማስረክባቸው ሰዎች ላክልኝ ብሎ ወደ ደጃች ባህታ ቢልክበት እውነት መስሎት ከወታደሮቹ ጀግና ጀግናውን መርጦ ሰደደና ካፒቴኑ ሁሉንም እየያዘ ሰንሰለት አገባባቸው። ወዲያው ሜጀር ቶዞሊ ወታደሮቹን አሰልፎ በደጃች ባህታ ላይ አደጋ ጣለበት። ደጃች ባህታም ምንም እንኳን ለመዋጋት ባይችልም ኢትዮጵያዊ ሆኜ ፊቴን አዞሬ አልሸሽም ብሎ በአንድ ስፍራ ቆሞ እየተታኮሰ 11 ያህል ሰው ከገደለና 20 ሰው ያህል ካቆሰለ በኋላ በሶስት ጥይት መቱትና ሞተ። ራስ መንገሻ ራስ ስፋትን አስረው አገዛዋቸው አጋሜን የአጼ ዮሐንስ የልፍኝ አሽከር ለነበረ ለደጃች ተስፋ ይሰጡት። ከዚያም በኋላ ጣሊያኖች ከራስ መንገሻ መኳንንት ጋር ባላጌ ተዋግተው ድል ካደረጓቸው በኋላ ራስ ስፋትን ከታሰሩበት ፈተው ወስደው በታላቅ ክብር ያኖሯቸው ጀመር። ወዲያውም የራስ መንገሻ ጠላት መሆናቸውን ያውቁ ነበርና በራስ መንገሻ ላይ የሚናገሩትን ሁሉ በእምነት ይቀበሏቸው ነበር። የእንደርታንና የሁለት አውላሎንም ግዛት ሰጥተዋቸው ነበር። በኋላ ግን በየካቲት ወር 1888 ዓ.ም አጼ ምኒልክ ከጣሊያኖች ጋር ለመዋጋት በተቃረቡ ጊዜ እነዚህ ሁለቱ ክርስቲያን አርበኞች ከባድ ጋር ሆነን ንጉሳችንን አጼ መንሊክን ከመንወጋና አገራችንን ትግራይን በኢጣሊያዊት ገብታ ከመናያት ከአጼ መንሊክ ጋር ሆነን ስለ አገራችን ደማችንን ማፍሰስ ይሻለናል ብለው ከጣሊያኖች እየከዱ ወጥተው ባይናቸው ያዩትን የጣሊያኖችን ምስጢር ሁሉ ለአጼ መንሊክ ተናግረው ወዲያውም እኛ ባወቅነው በአገራችን ባጋሜ ዙረን በስተኋላ እንገጥማቸዋለን ብለው እንደቃላቸው ባጋሜ ዙረው ስልኩን ቆራጠው ስንቃቀባዩን ሁሉ በመፍጨታቸው ለንጉሳቸውና ለኢትዮጵያ አገራቸው ለልጅ ልጅ የማይረሳ ትልቅ ሥራ ሰርተዋል። አጼ ዮሐንስ ከሞቱ በኋላ አጼ መንሊክ ወደ ትግራይ ሄደው ራስ መንገሻን በትግራይ ሹመው ተመልሰው ነበር። ነገር ግን በ1884 ዓመተ ምህረት ጣሊያኖች ከአጼ መንሊክ ሳያስፈቅዱ አታለው የወዳጅነት ውል ተዋውላቸው ነበርና በኋላ ግን የጣሊያኖች ሐሳብ ትግራይን ለመውሰድ መሆኑን ስለተረዱት ሐሳባችሁ እንደዚህ ከሆነስ እኔ ዮሐንስ ልጅ ነኝና ከእናንተ ጋር ሆኜ አጼ መንሊክን ከመውጋት አገሬንም በእናንተ እጅ ሆና ከማያት ሞት ይሻለኛል ብለው የተዋዋሉትንም ውል አፍርሰው አጼ መንሊክ ከሸዋ እስኪደርሱላቸው ድረስ ከጣሊያኖች ጋር ብዙ ጦርነት አድርገዋል። እነዚህንም የመሳሰሉ ብዙ አሉ። አጼ መንሊክም በውጫሌ ውል በ17ኛው ክፍል የተጻፈውን የጥገኝነቱን ነገር ለመፋቅ ጣሊያኖች እምቢ ማለታቸውን ከተረዱት በኋላ መኳንንቶቻቸውን ሰብስበው ከእንግዲህ ወዲህ ከጣሊያኖች ጋር የነበረኝን ወዳጅነት ትቻለሁ፣ የውጫሌንም ውል አፍርሻለሁ፣ ለጦርነት ግን እነሱ እየገፉ ወሰን እያለፉ ካልመጡብኝ እኔ ገፍቼ ሄጄ ለመዋጋ ሐሳብ የለኝም ብለው አስታውቀው ወደፊት ጣሊያኖች ለማድረግ የሚያስቡትን እየተጠባበቁ ተቀመጡ። ጣሊያኖች ወሰን አልፈው ወደ አጋሜ ስለመግባታቸው ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለአገር ጥበቃ ሜጀር ጋሊያኖን በሰንአፌ፣ ደጃች ሀጎስ ተፈሪን በአጋሜ ትቶ እሱ ወደ አስመራ ተመለሰ። ከዚያም ወደ ምጽዋ ወርዶ በወታደር ሰልፍና በካህናት ቅዳሴ የድሉን በዓል አከበረ። ከዚህም በኋላ ክረምቱን ሲዘጋጅ ከርሞ በመስከረም 21 ቀን 1887 ዓመተ ምህረት ከአስመራ ተነስቶ ወደ አጋሜ ከተማ ወደ አዲግራት ገብቶ ተቀመጠ። ከዚያም ወደ መቀሌ መጥቶ እንደገና ከራስ መንገሻ ጋር ጦርነት ሊገጥም ነው እየተባለ ይወራ ነበርና ራስ መንገሻ በቶሎ ወደ አዲስ አበባ ልከው ለአጼ ምኒልክ አስታወቁ። አጼ ምኒልክም በዚሁ ዓመት በህዳር ወር ወደ ወላይታ ዘምተው በጥር ወር ተመልሰው ነበርና ሶስት ወር ያህል ቆይተው በግንቦት ወር ወደ ወሎ ጉዞ ጀመሩ። ምክንያቱም ራስ መንገሻ ጣሊያኖች እየገፉ ወደ መሃል ትግራይ ለመምጣት ማሰባቸውን ልከውባቸው ነበርና ወደ ወሎ ብቅ ብለው ጣሊያኖች እየገፉ መምጣታቸው በርግጥ ቢሆን ወደ ትግራይ ለመዝለቅ፣ ይህም ባይሆን የግሸንን ቤተክርስቲያን ሥራ አይተው ለመመለስ ነበር። ጣሊያኖች አጼ ምኒልክ ወደ ወሎ ብቅ ማለታቸውን በሰሙ ጊዜ ወደፊት መግፋታቸውን ትተው በዚያው በአዲግራት ቆይተው ነበርና ራስ መንገሻ ይህንኑ ወደ አጼ ምኒልክ ልከው ስላስታወቁ ቢሆንም ባይሆንም ክረምቱን አዲስ አበባ ላይ ሆኖ ማዳመጥ ይሻላል ተባለና ነገሩ በዚሁ ተቆረጠ። የጣሊያኖችም ዋና ሐሳባቸው የኢትዮጵያን መኳንንት ከአጼ ምኒልክ እያስከዱ ኃይላቸውን ለማዳከም ነበርና ወደ ዋግሽም ብሩ ይላላካሉ ማለትን አጼ ምኒልክ ስለሰሙ ዋግንና ላስታን ለልጃቸው ለደጃሽ ጓንጉል ሰጥተው ዋግሽም ብሩ ወደ አዲስ አበባ እንዲመጡ ተደረገ። አጼ ምኒልክም ወደ አዲስ አበባ ለመመለስ ቁርጥ ሐሳብ ባደረጉ ጊዜ ምናልባት ጣሊያኖች በክረምት አደጋ ጥለው ራስ መንገሻን ብቻውን እንዳይወጉ ብለው ከትግራይ መጥተው በዳር አገር ተቀምጠው ይኖሩ የነበሩትን ፊታውራሪ ንጉሴን፣ ቀኛዝማች ኃይለ ማርያምን፣ ባላምባራስ በየነን ጠርተው ወደ አገራችሁ ወደ ትግራይ ሄዳችሁ ከራስ መንገሻ ጋር ሆናችሁ ጣሊያኖችን ስትጠባበቁ ክረሙ ብለው አሰናብተው ሰደዷቸው። ከዚህም በኋላ በሰኔ 29 ቀን አዲስ አበባ ገብተው ክረምቱን የጦርነት ምክር ሲያስመክሩ ከረሙ። የመስኮብ መልእክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልእክተኞች መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በ1878 ዓ.ም ኒኮላይ ኢቫንክሊች አብኖፍ የሚባል መልእክተኛ ካንድ ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር። ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደስ አላቸውና ባድዋ ጠገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብን መንግስት ትልቅነት የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮብም አገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50,000 ጠመንጃና 40 መድፍ 5,000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50,000 ጎራዴ ጨምረህ ከመስኮብ አገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያ ዓመት ጣሊያኖች የምጥዋን በር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በምጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉስ ምኒልክ ጋር መላላክ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮን ቲፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲን መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮን ቴፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮን ቴፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኛዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮን ቴፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለተጌቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግስት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግስት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ራስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው፣ አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ አሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ ባንዶገን ካጼ ምኒልክ ሳስፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንአፌ ጦርነት ድል ሆኑ እንደሆነ ለክብራቸው ትልቁ ርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ጣሊያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ካርዲግራት መጥተው ያላንዳች ችግር መቀሌ ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባላገሮች መሪ ይዘው ባቋራጭ መንገድ ወደ ህንጣሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጣሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን፣ ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለሀገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስኪመጣ ድረስ ወደ ራስ ወሌ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገሰግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሀዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አምልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተኝቶ በሐኪም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኛቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ እስቲገቡ ዝም ላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። ያገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን፣ እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌምድር፣ የደምቢያ የቋራ ከጨጨሆ በላይ ያለ አሸንጌ ላይ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህ በኋላ የሐረርና የአውራጃዎቹ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህ በኋላ የሐረርና የአውራጃዎቹ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊዜ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ህዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን ሴቱንና ህፃናቱን እንዳይገድል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ ሽማግሌው ከነህፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጤ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኒ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓ.ም ተመረጡ። ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግድ ሰራዊታቸውን በአዛዥ ዘማኔል አስከትተው ከጃንሆይ ጋር በአንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በአራት ሰዓት ተኩል ያህል በአየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምፁ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች የአጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን እውቀት ለእግዚአብሔር ብቻ ተተነው ብናልፍ ይሻላል። አጤ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ አቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀ መኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስኪደርሱላቸው ጦርነት እንዳይጀምሩ ነበር። የዳር አገርም ባላባቶች የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃጅ ጆቴ፣ የሊቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች محمد انفارين አስከድ ተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ ይሃም የመሐመድ አንፋሪን መቅደስ እርግጠኛውን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉስ እየገበረና እያገለገለ በእምነት የሚኖር ነበር። በዚህ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉስ ምኒልክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉስ ምኒልክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማሽ ነበረውና ኮንስታንቲኖሊ በአሰብ እየመጣ በአውሳ ሲመላለስ ከአብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በረሃም የገባበት ምክንያቱ በእጁ ተወላጅነቱ የራስ ወሌ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህም መካከል የአጼ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆነን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ተይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነጻነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር።
Africa and me.